ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ሚያዝያ 11 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑ እነዚህ የአማራ ወጣቶች ከታገቱ
ረቡዕ ሚያዝያ 11 ቀን 1233 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
ጀግኖች የሞቱ ልጅ የወለዱ እንዲህ ነው አባቶች ጣላትን ያገዱ። ጎበዞች አባቶች ካስቀመጡልን ቅርስ ከዚያ ሁሉ ምርኮ እቃና ቆሳቆስ ይገኝበት ነው ለጣላት ማጎንበስ ነው ወይ ስርዓታችን ሲነጥቁን መነጠቅ ነው ወይ ልማዳችን ለጦር መሸማቀቅ ነው ወይ ኢትዮጵያዊ ልጅ ወልዶ ማስጨረስ ነው ወይ ያባቶች ልምድ ጥቃትን መታገስ።
በቅድሚያ ከዝግጅት ክፍላችን የቀረበውን የዕለቱን የፍኖተ ዲሞክራሲ ካተታ እናሰማለን። በማከታተልም የተለያዩ ጽሑፎችን አቅርበን ክፍል አንድ ዝግጅታችን ይጠናቀቃል። አድማጮቻችን በዛሬው ዕለት የዜና ፕሮግራማችን ባለመቅረቡ ይቅርታ እንጠይቃለን። የረቡዕ ሚያዝያ 11 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ ነገር እንዲጠፋ ዳኛውን ግደል። በትግል ወቅት ጠላትና ወዳጅን አለመለየትና በተለይም ጠላትን ወዳጅ ብሎ ማቀፍ መፈረጅ ከፍተኛ ጉዳትን የሚያደርስ ከባድ ስህተት ነው። በመሆኑም ከመጀመሪያው ጀምሮ አባቡ ኮሎኔል ጣላት ነው ብለን በመፈረጃችን አያሌ ወገዛና ዝልፊያም ደርሶብናል። ዛሬ ለነገ ቦታ ሲለቅና ኮሎኔሉም ጥርሱ ገጦ ሲወጣ ህፃን አዛውንትን ሲያርድ ሲያስፈጅ ሁኔታው ግልጽ ሆኗል። አሁንም በጥቅም ይሁን በድድብና ኮሎኔሉን የሚደግፉ አሳዛኝ ፍጥሮች ቢኖሩም ብዙሃኑ ግን አይንህን ላፈር እንዳሉት ምንም ክርክርን አይጋብዝም። ከመዝጊያው ምዕራፍ ላይም ደርሰናል። ሰውየውም በቀቢጸ ተስፋ ተናውጦ የሚናገረውንም አጥቷል። ነጋ ጠባ በእኩይ እርምጃው ከህዝብ ጋር እየተጣላም ነው። እብሪቱም የጥንካሬ ሳይሆን መጪውን ውድቀት መካጃ መሸፈኛ ሙከራ ብቻ ነው። እርቃኑን ወጥቷል፣ ጥብቆም አጥቷል። በማንኛውም ህዝብ ታሪክ ውጤታም አብዮት ባመጽና ትጥቅ የታጀበ ነው። የአሜሪካ አልን የሩሲያ የቻይና አልን ሌላ ህዝብ ታጥቆና ተደራጅቶ ለአመጽ በተነሳበት ድልን ተቀዳጅቷል። ከገዢው መደብ ወይም በደፈናው ለሁኔታው ለውጥ በተጠበቀበት ደግሞ ኩም ማለት እንጂ ምንም አላተረፈም። የራሳችንም ሆነ የሱዳን የሌሎችም ተመክሮ ትምህርቱ ይህ ነው። ተደራጅ ታጠቅ ክንድህን በአመጽ አበርታና ድል ያንተ ትሆናለች ነው መልእክቱ። ለዚህም ነው ወያኔና ኮሎኔሉ አማራውን ትጥቅ አስፈትተው አገር ወዳዱን ከፋፍለው ኢትዮጵያን ሊያጠፉ የከፈቱትን ዘመቻ አጥብቀን መቃወም ያለብን። ትጥቅ መፍታት ዘበት ነው። የኢትዮጵያን መሬት ለወያኔ ቁጥጥርና ግዛት መሆን መመለስ ከቶም የማይታሰብ ነው። ለዚህም ነው ዛሬ በሰላም ሽፋን ለዘረኞች መንበርከክን የሚሰብኩ ሁሉ ያገራችን ጣላት ተብለው የሚፈረጁት። ለዚህም ነው የወያኔንና የኮሎኔሉን ጸረ ኢትዮጵያ ህብረት ለማፋለስ መዋደቅ ያለብን። ለዚህም ነው አሜሪካ አስተናግዳው ያለው ወንጀለኛው ስፋት ነጋ ለዓለም ፍርድ ቤት በዘር ማጥፋትና ህዝብ ግድያ ወንጀል ተከሶ ይቅረብ በሚል ሰልፍና ተቃውሞን ማስተጋባት የሚገባል። የህዝብ ኃይል ፋናው ተጠቅቶ ከተገኘ በተጋድሎ ያገኘውን ትጥቅ ከተቀማ ወይም ለገዳዩ ካስረከበ ሰላም ሳይሆን ጭፍን ባርነትና ያገር ጥፋት ይከተላል። ኢትዮጵያን የመሰለች ታላቅ አገርም በርካሽ ጥራዝ ነጠቅ ኮሎኔል በመሐየም ሽመልስ አብዲሳና ቀንድ ቀረሽ አውሬ አዳነች አይነቶቹ የምትገዛ የምትጠፋም ትሆናለች። ቅሌት ውርደት ሲሰብ ወግድባይ አገር ወደድ ጀግና ጠፋ እንበል ማለት ነው። የተደቀነብን አገራዊ ግዳጅ በተመለከተ እውነትም ኢትዮጵያዊ ነን አገራችን እንወዳለን የምንል ዜጎች ያለብን ግዳጅ ግልጽ ነው። ዘረኞቹ የሸረቡትን የውዥንብር ድር በጣጥሰን በአገር አድኑ የአንድነት ትግል በቁርጥ መሰለፍ መቻል አለብን። ዛሬም ድር ቢያብር አንበሳ ያስር ነውና የሀባ የህዝብ ኃይሎች ተባበሩ ተጠናከሩ ነው ማሳሰቢያው። በሰበብ አስባቡ ከድርጅቱ ርቀው የቆዩት ወደ ድርጅታቸው እንዲመለሱም ጥሪ ያደርጋል። ይህን መሰረት አድርጎም የአገር ወዳዶች የትግል ህብረት እውን እንዲሆን ጥረት የሚያደርግ መሆኑን ያስታውቃል። በዚህ አምሮ ከተሰማራ ውጤቱን የከዚህ በፊት ተመክሮ በግልጽ ካሳየው ነውና ትርኪ ምርኪ ልዩነታችንን ወደ ጎን ትተን ለአገር ማዳኑ ወሳኝ ክቡር ግዳጅ ስንል ኃይላችንን እንድናስተባብር ጥሪ ከማድረግም አይቆጠብም። በዚህ ቀና ግዳጅ ስምሪት እንፈተንና ካጎደል ያኔ ታሪካዊውን ወቀሳ የምንቀበል ይሆናል። ጸረ አማራውን ዘረኛ ዘመቻ በጋራ እናውግዝ እንቋቋም። የአገር አድን ኃይሎች ህብረት እውን ይሁን። ኢትዮጵያን አስቀድመን በዘረኞቹ ላይ ህብረት እናስፈን። ሌላ ወቅታዊ መፈክር የለንም። ከአገር ጠላቶች ጋር አንደመር። ዘረኞችን ከአገራችን ምድር እናጥፋ እናስወግድ ነው አቋማችን። ለችግሮችና ቀውስ ማን በቅድሚያና በዋና ደረጃ ይጠየቃል ለሚለው የምንሰጠው መልስ ማን አብይ ጠላታችን እንደሆነ በግልጽ ያሳየናል። ዝልፊያ ቢደርስብንም ከነፈሰው ነፍሰን ያምባገነን ጫማ ሳንስም በተጻራሪው ጸንተንም ቆይተናል። ትግላችን አቸናፊ የሚሆነው ስንደራጅ ትጥቃችንን ሳንፈታ ዘረኞችን ባንድነት ስንታገል ነው። የባዕድ ጠላቶቻችንም ሳይወዱ ማንነታቸውን አጋልጠዋል። አገር አድን ትግላችን ይፋፋም ይጠናከር። በትግላችን ሁሉንም የፖለቲካ እስረኞች እናስፈታ። ድል ለኢትዮጵያና ኢትዮጵያዊነት።
ለመግለጽ የደፈረሰውን ለማጥራት እውነቱን ለመናገር በአሁኑ ጊዜ የተሸፈነውን ለመግለጽ ሆነ የደፈረሰውን ለማጥራት ወጀምብሩን ለማትነን ራሱ አዲስ ሹም ከቀን ወደ ቀን እየሰራልን ነው ብንል ስህተት አይሆንም። ንግግር ሲያበዛ በሬ ተባለው ከፍላጎቱና ከሚነሽጠው እየተጋጨ ሳይወድ ወዲያባውን ብቅል ምን ያደርጋዋል በተባለው አይነት ዝርግፍ ያደርጋዋል። ደጋፊዎቹ እንደ ዶናልድ ትራምፕ ቃል አቀባይ ለማስተባበል ብቻ ሳይሆን ለማስተባበል የባጤ ቆጥር መቀባጠርና ራሳቸውንም ማስገመት ተገደዋል። እዚህ የጠየቀውን የሽግግር መንግስት ሂደት ይቃወማል ለማለት በቂ ማስረጃን በቀጥታም ሆነ ከውስጣቸው ባገኘነው መሰረት ስናጋለጥ በእንቆይም ሰውየው በአፍ አይሆንም ሲል አልሰማንም በሚል ክርክር የከጀላቸው ክፍሎች ዛሬ እነሆ ሹሙ ራሱ ፍላጎቱ ወያኔን በተጠገነ መልክ ማስቀጠል መሆኑን የሽግግር መንግስት መቼም አይመሰረትም ሲል ለተሰበሰቡ አስተማሪዎች ገልጿል። የዛሬ 28 ዓመት ከዩኒቨርሲቲ የተባረሩትን አስተማሪዎች የሞቱም አሉ፣ ብዙዎቹ ግን በጥረት አድሜ ናቸው ወደ ቦታቸው እንመልሳለን በሚል የህዝበኛ አቋሙን ማስተማር ማስተጋባት መርጦ ቢገኝም የህዝብን የሽግግር ጥያቄ ግን ያባ ገና ከጠዋቱ በ1983ም ያቀረበውን አልቀበልም ማለቱ አስገራሚም አሳሳቢም ሊሆን የሚገባው አይደለም። የአዲሱን ሹም አመጣጥ በተመለከተ የወያኔና በተለይም የአሜሪካ ሴራና ተልእኮ ምን እንደነበር የገለጸ ቢሆንም የሰውየው ሚና በዋና መልኩ በወያኔ ላይ የመጣውን የህዝብ የቁጣ ጎርፍ መገደብ ከመሆኑ ባሻገር የህዝብ ስልጣንንም እንዳይከሰት መሆኑ በተለይ በአሜሪካኖቹ ጫና ተሰጥቶት የተያዘ ጉዳይ እንደነበርም አጋልጠናል። የሆነውም ያው ነው። ህዝብ በወያኔ ላይ ያለውን ጥላቻ ያስተናገዱ መስለው ህዝበኛ አቋም አስተጋብተው ድጋፍ ሊያገኙ መጣራቸው ደግሞ ማሰብ ለሚችል ዜጋ ምስጢር አይደለም። ወደ ተመክሮ መለስ ካል አንድም አዛውንት ወያኔዎች ምንም ጥቃት አይደርስባቸውም በሚል ማስተኛ ሲነገራቸው የተወሰኑት ደግሞ በገንዘብ ሲገዙ በደርግ መውደቂያ ሰሞን እንዳየነው በውስጥ ያሉ ቅጥረኞች ደግሞ በባዕዶቹ ተመረደውና ታዘው የባዕድን ግብ ለማሟላት ደፋ ቀና ሲሉ መቆየታቸውን መዘንጋት የሚገባ አይደለም። የነ ዳዊት ወልደ ጊዮርጊስ የነ ካሳ ከበደና መሰሎቻቸው ሚና የታዘብነው ነው። ወያኔን ልጆቼ ብሎ የህዝብን ትግል በተቻለው ያደናቀፈው የድሜ ሽማግሌ ደግሞ አዲሱ ሹም ሆነ ጠባቡ ጓደኛው በፈጣሪ የተሰጡናቸው በሚል በሃይማኖት ቀልዶ ባይናችን ስርም ጣዖቶች ጠርቧል። ሃይማኖትን ተገን ያደረገም ቅስቀሳና ድጋፍ በረቀቀ መንገድ ሲዘጋጅ አይተን አሁን እውን ሆኗል። የተወሰነ የሃይማኖትና የተወሰነ ከሻቢያ ጋር እርቅ ተብሎ የታዘዘው በአረቦች ድጋፍ እውን ሆኖ አቀኛ እርቅ ሳይሆን ለአሜሪካና ለሻቢያ የሚጠቀም ውሳኔ ተላልፎ ኢትዮጵያን የሻቢያ ቀኝ ለማድረግ ውርውሩ ቦታውን ይዟል። የወያኔና የሻቢያ ተጠሪዎች ከአረብ ኤሚሬትስ ልዑል መሸለማቸውና ሁለቱም በእነዚሁ መደጎማቸው ደግሞ ቅኝቱ ለኢትዮጵያ ሳይሆን ማንን ለመጥቀም እንደሆን አሳይቷል። ሊከተልብን የታሰበው አስከፊ ስርዓት አዲስ ሹም እያንጸባረቀ ነው ብንልም ጆሮ ላይ የተኛ በመብዛቱ ሊደላደሉ ጊዜን አግኝተዋል ብንል ስህተት አይሆንም። ሹሞቹን መናገር ጸረ አምላክ ጸረ ኢትዮጵያ መሆን ነው ብለው አፋችንን ሊለጉሙ አሁንም እየጣሩ ናቸው። ዴሞክራሲን ተጻራሪ የሆነው ተክለሰውነትን ያራግባሉ። የህዝብን ድል ለግለሰብ ይሰጣሉ። የህዝብን ከሃሊነት ለምርጦች ያስረክባሉ። እጅግ ያለው ተክለሰውነት በአቅለሽላሽ ደረጃ እየታየ መሆኑ መቼም ያልተኛ ዜጋ በቀር ማንም የሚክደው ሀቅ አይደለም። አዲሱ ሹም ለኢሳይያስ ሲያሸረግር የታየው አይረሳም። የሰሜን ኮሪያው ኪም ቾንግ ኡን በአዲስ አበባ ብቅ ማለቱ ደስ የሚያሰኘው መሰሎቹን ወይም ገዢ ጌታ ፈላጊዎችን እንጂ ህዝብን አይደለም። በተያያዘ ጉዳይ ግን ለምንስ ነጻ ፕሬሱን አፋኝ የሆነው አዋጅ አልተሰረዘ? በነካጃችሁ ከተባለም ለምንስ ጸረ ሽብርተኛ የሚለው አዋጅስ እስካሁን በስራ ላይ እንዲውል ተደረገ? መሰል ጥያቄዎችን ስናነሳና የህዝበኝነት መጋረጃውን ስንገልጠው ምንም የፈየደውና የረባ አስተማማኝና ቀጣይ ፍራ እንዳልተሰራ መገንዘብ እንችላለን። ባለ ስልጣኖችና ሹሞች ይቀየሩና ተመልሰው የስልጣን ባለቤት ይሆናሉ። አማራን ለፍጭባዩ ተባበሮሞ የአዲስ አበባ ምክትል ከንቲባ ሆኖ በህገወጥ መንገድ ለማ መገርሳ ስለፈለገው ብቻ ተሹሟል። ጦራታው የተባሉት ወንጀለኞችና የሙስና አባወራዎች ዳግም ተሹመዋል። የሚሾሙትስ ካንድ ብሔረሰብ መውጣታቸው ምን ሊባል ነው? የሹሙ ሃይማኖት ተከታዮችስ የመድረኩና የጽህፈቱ ባለቤት መሆናቸው ምንን ያመለክታል? ወደ አሜሪካ የሚጓዘው ማዲሶ ሹም ለራሱ ንግግር ሰፊ ሰዓት ከመስጠቱ ባሻገር የፖለቲካ ቡድኖች የተባሉትን በግዙፍ የሀገር ጥያቄዎች ለማናገር የፈቀደላቸው 3 ደቂቃ ብቻ ሲሆን የማይፈልጉትንማ በታዛቢነት ከፈለጋችሁ ተገኙ ማለትንም ደፍሯል። ራሱን ብቻ ለማድመጥና በዚያው ማድነቅና ጭብጨባን ማድመጥ የመረጣውና ተክለሰብነት የተጠናወተው ሰው ሁሉ ሁሉ አድሮ አምባገነን መሆኑ ደግሞ የሚያጠራጥር አይደለም። አባይ ድልድይ የተባለው በወያኔ መተክሻ ተፍራው መቋረጡን ካጋለጥን አመታት ያለፉ ቢሆንም ዛሬ አዲስ ዜና ሆነብን የሚሉ የአዲሱ ሹም ተጋፊዎች ያላወቁ ያልሰሙ መስለው መውገርገራቸው አይን ያወጣ ማደናገር መሆኑን መጋለጡ ይታወቃል። ቦንዱን ቡዳበላው ብሎ ታዋቂው አሊ ሁሴን ከገጠመ ትንሽ አመታት አልፈዋል። ወያኔ 700 ስራው ተጠናቀቀ ወዘተ ያለ ነጭ ውሸት ሲዋሽ ሐሰት ከጥፈት ሲል ይሐፋ ያለውን ችግር የቦንዱን መበላት የተሰበሰበው ገንዘብን መሰረቅ ሁሉ ተክሶ አጋልጧል። ዛሬ አዲሱ ሹም ስራው ዘግይቷልና ሙስና ወዘተ ማለት የተገደደው ከአረቦች ጋር ሳውዲ አረቢያ፣ ኤሚሬትስ፣ ግብጽ፣ አሜሪካ ጋር ባደረገው ውስጣዊ ስምምነት ወይም ሐቁን ለመናገር ትዕዛዝ በመቀበል የአባይን ግድብ ግንባታ በሰበብ አስባቡ ለማስቆም ውሳኔ በመደረሱ ነው። ገንዘብ ያዋጣውን ህዝብ ከቁም ነገር አስገብቶ የሚጠይቀው አለመኖሩ ለኛ የሚገርመን አይደለም። በአረቦች ክፍያና ትዕዛዝ ለሀገር እድገት ወሳኝ ሲባልለት የነበረው ግድብ ግንባታ በይፋ ወደ መቆም መገፋቱና ገንዘቡን የዘረፉትም እየታወቁ ቅንጣትም አለመነካታቸው አዲስ ተብየውን ሹም አዝማሚያውን አካሄዱንና አያያዙን የሚያጋልጥ ነው ሲሉ ታዛቢዎች በብዛት እየተቹት ያለ ጉዳይ ነው። አረቦች በኢትዮጵያ ፖለቲካ በይበልጥ ጣልቃ ገብ አዛዥ ናዛዥ የሆኑ መምጣታቸው ግብጽ የምትቃወመውን ግድብ ግንባታ እንዲቋረጥ ማድረጋቸው መረጃ ነው የሚሉም ብዙዎች ናቸው። ይበዲን እንዳለ የሻዕቢያ መሪ ጸረ ኢትዮጵያ አቋም ተለውጧል፣ ከኢትዮጵያ ጋር ከልብ ተወዳጅቷል፣ አዲሱን ሹም ወዶታል ወዘተ በሚል የሚቀባጥሩት ሁሉ ዋና ሚናቸው ህዝብን ማደናገርና ሰለባ ማድረግ መሆኑ ጥርጥር የለውም። ከስንት ዜጎች ደም መፍሰስ ተጠያቂ የሆነው ኢሳያስ በንዝህ ላሎች የተነሳ ሲወደስና ሲሞገት መስማት ማየት መገደዳችን ያስከፊ ድክመታችን መረጃ ነው። ሰውየው ከመቅጽበት የእድሜ ልክ ማንነቱንና ጸረ ኢትዮጵያነቱን መቼም የሚተው እንደማይሆን ለማንም ግልጽ ነው። አልሆነምና ሊሆን ይገባዋል ታሪክ እንዳያፍርብን አደብ እንገዛም፣ ህሊናችን ላይ ባንተኛ ሰማዕትንም ባንክድ መልካም ይሆናል። የሚሰሙ ከሆነ ለአዲሱ ሹም ደጋፊዎችና አዳናቂዎች አገራችንን እንደገና አስተስተቁ አስተስበሉ የሚል ምክር እንለግሳለን። አባራው ይተናል ያለፈውን ለመከተል ያቀዳገዛል ለአገራችን ጠንቅና አውም ጣላደው። አዲሱ ሹም ኢህአዴግ ይዳከማል ሊወድቃል ብላችሁ አታስቡ፣ ተጠናክሮ የሚቀጥል ነው እንጂ ሲል ጠቀጭን ሳይደብቅ ደንፍቶብናል። 28 አመታት ወያኔንና ጭምብሉን ኢህአዴግን ስንቃወም ስንታገልና የደም ግብር ስንከፍል ቆይተን ዛሬ አሁን ሞልቶ ኢህአዴግ ተጠናክሮ ይቀጥላል የሚለንን ልንደግፍ መጠበቅም መሆንም የለበትም። የአወናባቾች የጊዜ ገደብ አክትሟል። ከዚህ በኋላ የምንጋተው ዲስኩር ሆነ አገዛዝ የበሰበሰና ጊዜው ያለፈበት ነው ማለትም ይገባናል። ኢህአዴግ ተጠናክሮ ይቀጥላል የሚለን የነበረው የግፋ አገዛዝ ተጠናክሮ ይቀጥላል ብሎ የሚፎክርብን ነው። ይሄን እንዴትስ መደገፍ ይቅርና ማስተናገድ ይቻላል? በዘረኛነትና በሃይማኖት በሆድ የተነሳ አገርና ህዝብን ካልካድን በቀር ወያኔን አዳሽ ሙከራ ሁሉ በህዝብ ተቃውሞ ውድቅ ይሆናል። ረወያኔው መራራ ትግላችን ሳይበርድ ተጠናክሮ
ዛሬ የሀገራችን አጠቃላይ ሁኔታ ሲገመገም መሰረታዊ ቅራኔ ያለው በወያኔ ዘረኛና ጎጠኛ ቡድንና በኢትዮጵያ ህዝብ መሃል መሆኑ ግልጽ ነው። የቅራኔ ወያኔ ከስልጣን እስካልተወገደ ድረስ የሚፈታ አይደለም። ወያኔዎች በኢትዮጵያ ከመወለዳቸው በቀር ኢትዮጵያውያን አይደሉም። ወያኔዎች በባዕድ ሀገሮች ተቀኝተው ኢትዮጵያን ከፋፍለው ለመበታተን የመጡ ናቸው። የወያኔ መሰሪ ቡድንና ሰፊውን የትግራይ ህዝብ አንድ አድርጎ ማየት ግን ስህተት ነው። የኢትዮጵያ ህዝብ አጠቃላይ ደቡን አፍስሶ አጥንቱን ከስክሶ ያስተማራቸው የትግራይ ምሁራንና የተቀሩትም ከተለያዩ ብሔሮች የመጡ ሆዳም ምሁር ተብዮች ከወያኔ በመወገድ በህዝባችን ቁስል ጨው እየነሰነሱ ስለሆነ ጥያቄነታቸው የማይቀር ነው። የወያኔን ቀደምት ታሪክ ለጊዜው ብናቆየው እንኳን ለስልጣን ከበቃ በኋላ ያለውን 27 ዓመታት ብንገመግም ወያኔ ጸረ ኢትዮጵያና የህዝቦቿ ጠላት ከመሆኑ ውጪ የምናገኘው ሌላ ምላሽ የለም። ለዚህ ነው ደጋግመን በኢትዮጵያ ህዝብና በወያኔ መሃል እየተካሄደ ያለው ገላጋይ የማያሻው መሰረታዊ ቅራኔ ነው የምንለው። ኢትዮጵያና ህዝቧ ሰላምን እንዲያገኙና መፍታቸው እንዲጎናጸፉ ወያኔ ከስልጣን መወገድና ወደ ከርሰ መቃብሩ መውረድ አለበት። አንደኛ፣ በአሁን ሰዓት ኢትዮጵያን እየገዛ ያለው አምባገነን ቡድን ተቋሚዎቹ ይተባበሩ ግንባር ይፍጠሩ ከተባለም ቁጥር አንድ መስፈርቱ የወያኔ ከስልጣን መወገድ መቀበል አለመቀበል ላይ የተመሰረተ መሆን አለበት። ወያኔ አካቶ ሽግግር ጉንጭ አልፋ ከመሆኑ በላይ ኢትዮጵያን ይዞ ሊማ ደግሞ ገደል እንደመግባት የሚቆጠር ነው። ሁለተኛ፣ ለወያኔ ሌሎችም የክልል አፍቃሪዎች፣ ዛሬ ሀገራችን በተለያዩ ክልሎች ተከፋፍላለች። የኦሮሞ፣ የአማራ፣ የደቡብ፣ የሶማሌ፣ የትግራይ ወዘተ። በክልል አገርን መከፋፈል የደቡብ አፍሪካ ቀኝ ገዢዎች ጥቁር አፍሪካዎችን ረግጦና አፍኖ ለመግዛት የፈጠሩት ቃል ነው። የእንግሊዝኛ ቃሉ ኪፕ አፓርት፣ ከፋፍለ አስቀምጥ ማለት ነው። ሁሉም ጥቁር በየክልሉ ተመዝግቦ የክልሉ መታወቂያ ካርድ ይሰጣል። እንደ ደቡብ አፍሪካዊ መመዝገብ ስለማይችል የደቡብ አፍሪካ ፓስፖርት ግን የለው። ምንጮች መንግስት የተቆጠሩ ጥቁሮች ከአንድ የጥቁር መኖሪያ ወደ ሌላው ጥቁር መኖሪያ ክልል ወይም ነጮች በሚኖሩበት ክፍል መግባት እንዳይችል ይቆጣጠሩታል። ይህን የሚጥሱ ከሆነ ቅጣቱ ህይወትን ጭምር ያስከፍላል። በኢትዮጵያ ወያኔ ሲገባ የተደረገው በቅጥታ ይኸው ነበር። ለምሳሌ ከኦሮሞና አማራ የተወለዱ የሁለተኛ ደረጃና ከዛ በላይ ያሉ ተማሪዎች ይህ ሁኔታ ደርሶባቸዋል። ከእናቴና አባቴ እንዴት መርጣለሁ ያሉ ልጆች የስራ ድል እንዲያጡና ገሚሶቹ ወደ እስር ቤት እንዲጣሉ ሆነዋል። ሶስተኛ፣ ዋናው ነገር ምርትና ነፃነት በብሔር ቁጥር ብዛትና ማነስ የሚሰጥ አለመሆኑን መገንዘቡ ላይ ነው። መብትና እኩልነት የእያንዳንዱ ግለሰብ ዜጋ የማይገፈፍ ሰብአዊ መብት ነው። የእያንዳንዱ ዜጋ መብትና ነፃነት ባልተከበረበት አገር የብዙሃን መብትና ነፃነት አይከበርም። ዓለም አቀፍ የሆነው ሰብአዊ መብት ይህንኑ አጠቃለው የሚይዝ ነው። የወያኔ ዘረኛና ጎጠኛ ቡድን ለዚህ ሁሉ እውነት ባይተዋር ነው። አራተኛ፣ የተፈጥሮን ሀብት አስመልክቶ በአንድ አገር ውስጥ የሚገኙ የተፈጥሮ ሀብቶች ስንል በአገሪቷ የሚገኙ የተለያዩ ማዕድናትን፣ እጽዋቶችን፣ ደኖችና ጫካዎችን፣ አዋፋትና የዱር አራዊቶችን፣ እንደ አባይ ያሉ ግዙፍና ገባር ወንዞችን፣ የአገሪቱን ዳር ድንበር የአየር ክልሏን ጭምር ማለታችን ነው። እነዚህ ተፈጥሮ ያደረን ጸጋዎች በአንድ ክልል ወይም በሁለት ክልሎች ውስጥ ስለተገኙ የዛ ወይም የዛኛው ክልል ሀገር ንብረቶች ናቸው ማለት አይቻልም። እነዚህ ከላይ የተዘረዘሩ ጸጋዎች አሁን ያለው ትውልድ ብቻ ሳይሆን የሰው ልጅ የሚባለው በኢትዮጵያ ሳይሰፍር የነበሩ ናቸው። ይህ በሀገራችን ኢትዮጵያ ብቻ ሳይሆን በመላው ዓለምም በዚህ መልኩ ያለና የሚታይ ነው። በየትኛውም ሀገር የሰው ልጅ ውሃ ይጠጣል፣ አየር ይተነፍሳል፣ ጫካና ማዕድናት፣ አዋፋትና የዱር አራዊቶችም ነበሩ፣ ወደፊትም ይኖራሉ። ስለዚህ የሁሉም የአገሪቷ ነዋሪ ህዝብ ንብረቶች ናቸው። አምስተኛ፣ ሌሎቹ የወል ንብረቶች። የአንድ ሀገር ህዝብ ለዘመናት አብሮ ሲኖር ብዙ ክንውኖች አካሂዷል። ጥቂቶቹን ብንጠቅስ ከ ተጋብተዋል፣ ተዋልደዋል፣ ለ ልጆች አፍርተው አገር ተረካቢ ትውልድ አፍርተዋል፣ ሐመሩሃ የታሪክ ቅርሶችን በየደረሱበት የታሪክ ጊዜያት አምርተዋል ወይም አሻሽለዋል፣ መ ዓለም ሳይሰለጥን ክብረ መንግስትን በመጻፍ አገር እንዴት መተዳደር እንዳለበት አስተምረዋል፣ ሰ አውሮፓ ቤት መስራት ተስኖት በበረዶ ጫካ ሲማስን የኢትዮጵያ ህዝብ ከአንድ አለት ላሊበላን በማነጽ ቤት መስራት አስተምሯል። ረ የአክሱም ሐውልት ከድንጋይ አንጸው አቆመዋል ወዘተ። የአንድ ትውልድ ትልቅነቱ የሚለካው በደረሰበት የታሪክ ዘመን ራሱን መገምገም በመቻሉ ነው። የሚያሳዝነው ነገር የወያኔ ዘረኛና ጎፈኛ ገልቱ ቡድን በዚህ አኳያ የፈጸመው ወንጀል ትልቅ ነው። ገና ስልጣን በያዘ በአመቱ የገዳማትንና የአልባሳትን ክቡር የሆኑ ከወርቅ የተሰሩ መስቀሎችን በሙሉ በወመዘክር መጽሐፍት ቤት የነበሩ የብራና በቆዳ የተጻፉ የታሪክ መጽሐፍትንና ቅርጻቅርሶችን ከሀገር በማስወጣት በኒውዮርክ ከተማ በሐራጅ ቸረቸረ። እስልምና በኢትዮጵያ የተጀመረው ነጋሽ በሚባል ንጉስ ጊዜ በትግራይ ነው በሚል ሳቢያ በአብዛኛው በአዲስ አበባ፣ በጅማ፣ በሐረርጌ ወዘተ መስጊዶች ውስጥ የሚገኙ መጽሐፍትን ወደ ትግራይ አዘዋውሯል። ገና ስልጣን እንደያዙ ሳምንት ሳይሞላው በብሔራዊ ባንክ ውስጥ የነበረውን የወርቅ ተቀማጭ ወደ መቀሌ ባንክ አዘዋውሯል። የኢትዮጵያ ሕዝብ በጋራ ያመረታቸውን የታሪክ ቅርሶችና ግንኙነቶች በማንቋሸሽ መለስ ዜናዊ ከትግራይ ሕዝብ በቀር ስለ አክሱም ሐውልት እናንተ ምን አገባችሁ በማለት አጠቃላይ የኢትዮጵያን ህዝብ ዘለፈ። ዛሬ ወያኔ ሆድ አደሮችን በዙሪያው በመኮልኮል በሰፊው ህዝብ የተቀጣጠለውን አመጽ በባዕዳንም ሙሉ ድጋፍ ጭምር ለጊዜው ሊገታው ይችላል ይገን በጭራሽ ዘላቂ አይደለም ለዘመናት ግፍና በደል የተፈጸመበት ህዝብ አዳዲስ የትግል ስልቶች ማውጣቱ አዳዲስ የትግል መንገድ መቀየቱ አዳዲስ የትግል ስልቶች መቀየሱና ትግሉን ወደ ትጥቅ ትግል ማሸጋገሩ የማይቀር ነው የነጻነት ፋና ዛሬ ይበራል ባይባልም የነገ መሆኑ አያጠራጥርም ኮሎኔል መንግስቱ ኃይለማርያም ይህን ቆራጥና ጀግና ትውልድ በየሜዳው እየዘረረ ለእናትና አባቶቻቸው ልጆቻቸውን ሬሳ እንደሸጠ ለሁላችንም መራራ ትዝታ እንደሆነ ዛሬ የሚፈን ትልቅ ነገር ያ አረመኔ ኮሎኔል ለዘረኛና ጎጠኛ የወያኔ ቡድን በር ከፍቶና መንገድ አዘጋጅቶ መፈርጠጡ ነው መንግስቱ በህዝብ ደም የታጠበና የጨቀየ በአሜሪካ ድጋፍ ህይወቱን አተረፈ ኮሎኔል መንግስቱ በኮሎኔል አብይ አህመድ ተተካ ኮሎኔል መንግስቱ የግራ ፕሪዮተ ዓለም ተከታይ ነኝ ሲል አዲሱ ኮሎኔል ደግሞ የጠባቡና ዘረኛ ወያኔ ፕሪዮተ ተከታይ ሆነ ይህኛው ከቀደመው በልጣ በልጥ ቢሆንም በይዘት ልዩነት ያላቸው በየረበት ቦታ የሰላምና የብልጽግና ሐዋርያ ለመሆን እየሞከረ ነው ዛሬም ሆነ በዓለም ታሪክ ምንጊዜም ሰላምን ያጠፉት በሰላም የሚሳለቁ ናቸው ዋ ሰላም በስምሽ ስንት ግፍ ተሰራ ከማለት በቀር ምን ማለት ይቻላል ከሁሉ የበለጠ የሚገርመው የኤርትራና የኢትዮጵያ ችግር በሰላም ይፈታል ማለት ነው ወያኔ በሻቢያ መሃል ያለው አለመግባባት ሻቢያ ከኢትዮጵያ ጋር ያለው ግንኙነት ተምታተውበት ይሆን መጀመሪያ መታወቅ ያለበት ወያኔ በመወለድ ካልሆነ በተግባሩ በሞላ ጸረ ኢትዮጵያ ነው ወያኔና በሻቢያ መሃል የግንኙነታቸው መሻከር ዋነኛው ምክንያት ወያኔ ስልጣኑን ሙሉ ለሙሉ ከያዘ በኋላ ኢትዮጵያን በግሉ በመበስበስ ትግራይን ለማጥማት በመፈለጉና ለሻቢያ ማካፈል ባለመፍቀዱ ነው በባድመና ዛላንበሳ እንዲሁም ባርቲሮ በድንበር ምክንያት የተነሳው ግጭት የዚህ ሁኔታ ተቀጽላ ነው አንድ ነገር አስተዳድራለሁ የሚል መንግስት ህገ መንግስት ያለው ሲሆን ነው በቅድሚያ የወያኔ ህገ መንግስትን ብናይ አንቀጽ 39ን ማየቱ በቂ ነው ብሔሮች አብረው መኖር ካልፈቀዱ ከአንድ አመት በፊት መመልከቻ አስገብተው ነፃ ሀገር ሊሆኑ ይችላሉ ይላል ጨቋኙ ማን ሊሆን ነው ስልጣን ላይ ያለው ወያኔ ካልሆነ ወያኔ ብሔሮችን በአፓርታይድ ክልሉ ከፋፍሎ አገራችን ብዙ ብሔርና ብሔረሰቦች ስላላት የኢትዮጵያ ህዝብ ብሎ አይጠራም የሚጠራው ህዝቦች ብሎ ነው ከወያኔ በስተቀር የአንድን ሀገር ህዝቦች እያለ የሚጠራ መንግስት የለም ከኢትዮጵያ በቁጥር የበለጠ ብሔር ያላት ናይጄሪያ አሜሪካ ብራዚል የላቲን የአውሮፓ ሀገሮች የኢሲያና የቻይና የህንድ ሀገሮች ጭምር ህዝብ እያሉ ነው የሚጠሩት አንድ ሀገር ከአጎራባች ሀገር ጋር ሰላም ይፈጥር የሚችለው አጎራባቾቹ ሀገር ዲሞክራሲያዊና በህዝብ ፍላጎት ምርጫ ስልጣንን ሲይዝ ነው በኤርትራ ሰላምም የህዝብ መብትም የለም ዛሬ በዓለም ላይ ካለምንም ህገ መንግስት አንድ አምባገነን እንዳሻው የሚገዛበት ሁኔታ ነው ያለው ከሱ ጋር ሆነው ይታገሉ የነበሩ 8 የአመራር አካል አባሎች ዛሬ የሚገኙት በምጽዋ በኮንቴነር ውስጥ ታስረው ነው በዛ ቃጠሎ ከ40 እስከ 60 ዲግሪ ሴንቲግሬድ በሚሆን በረሃ ውስጥ በሙቀት እየተለበለቡ ናቸው የምዕራብ ሀገር ጋዜጠኞችና የተባበሩት የዓለም መንግስታት የሰብአዊ መብት ክፍል እንደገለጹት ከዛ እስር ቤት በህይወት የወጣ እስረኛ እስከዛሬ የለም ዘመድ አዝማድ ሊጎበኛቸው አይፈቀድለትም የኢትዮጵያ ህዝብ ከኤርትራ ህዝብ ጋር ምንም ጥላቻ የለውም በራሱ ፍላጎትና ምርጫ ሳይሆን በአምባገነኑ መሪ ኢሳያስ አፈወርቂና በባዳን ሴራ የተወሰነ ስለሆነ ነው እንጂ ኤርትራ ሌላ ሀገር ነው ብሎ አያምንም በተለያየ የታሪክ ዘመናት ኮሎኒያሊስቶች በቅኝ ገዥነት ስለገዙ ብቻ እውነቱ አይለወጥም የኤርትራ ህዝብ ዴሞክራሲያዊ መብት አግኝቶ ለመምረጥ እድል ቢሰጠው ኖሮ ከዚያ የተለየ ፍላጎት አያሳይም ለእድገትና ብልጽግናው በሁለቱ ሀገሮች ስልጣን የጨበጡት ጠባቦችና አምባገነኖች ተወግደው በጋራ ሲኖሩ ነው ከዚህ በተረፈ ከ100 ሚሊዮን የሚበልጠው የኢትዮጵያ ህዝብ በወያኔ እና ሻቢያ የከክልኝ ለከክልስ ደባ የባህሩ በር ተዘግቶበት የጅቡቲ ጥገኛ ሆኗል። ኤርትራ የሚለው ቃል በግዕዝ በትግርኛ ወይም በአማርኛ መዝገበ ቃላት ውስጥ ቢፈለግ ትርጉሙ አይገኝም። ቃሉ የላቲን ሲሆን ትርጉሙ ቀይ ባህር ማለት ነው። ጣሊያን ይህንን የውሰት ቃል ወስዶ አንድ የሆነ ህዝብ በሁለት ከፍሎታል። ወያኔ የኢትዮጵያ መሰረታዊ ጠላት ነው ስንል ካለምንም ምክንያት አይደለም። ወያኔ በዙሪያው ሰብስቦ እኔ አለሁላችሁ እያለ የስልጣን ባለቤት ናችሁ ቢላቸውም ተለጣፊዎቹን በመጨረሻ ግን እንደ ቡትቶ ጨርቅ ወርውሮ እንደሚጥላቸው ደጋግሞ አሳይቷል። ሆድ አደሮች ከታሪክም ሆነ ከሚያዩት መማር ስላልቻሉ በየተራቸው ሞታቸውን እየተጠባበቁ ይገኛሉ። ኢትዮጵያ ሀገራችን ዛሬ ጠባቂም ሆነ ተንከባካቢ መንግስት የላትም። ቆዳዋ ተቆማጥሮ ዳር ድንበሯ ተደፍሮ ህዝቦቿ ጠባቂ እንዳጣ የበግ መንጋ በየክልሉ ታጉረው በጉሪት እንዲተያዩ ተደርጓል። ኢትዮጵያ ሀገራችን ለክፉ ቀን ይደርሱልኛል ለለቻቸው ልጆቿን በየምክንያቱ ተከፋፍለው የመፍትዋ አካል ከመሆን ፈንታ የችግሯ አካል ሆኗል። በቅድሚያ ለራሱ ተደራጅቶ ህዝብን ማደራጅቶ ለፍጻሜው ድል ማድረስን ትተው ለወያኔ የግፍ አገዛዝ አጋልጧታል። ጥንትም ለሀገራችን በጎ ነገር ለማይመኙ ባዕዳን ኃይሎችም ዛሬ ያሻቸውን ማድረግ እንዲችሉ ሰፊ በር ተከፍቶላቸዋል። እነዚህ የባዕድ ኃይሎች ይህን የመሰለ ደባቸው በዋናነት መጠቀም ያደረጉት የምሁሩን ክፍል ነው። ታሪክ በተደጋጋሚ እንዳሳየን ከውስጥ የተነሳ ጠላት የሚያደርሰው ጉዳት ከውጭ ከመጣ ጠላት በጣም የላቀ ነው። ከራሳችን ተመክሮ ብንነሳ በ1966 ዓመተ ምህረት በኢሃፓ ይመራ የነበረው አገር አቀፍ ትግል በከፍተኛ ደረጃ የጎዱት ሁለት ከውስጥ የወጡ የአመራር አካል አባሎች ናቸው። እነዚህ ግለሰቦች የድርጅቱን መዋቅር ለፋሽስቱ ደርግ በማጋለጥ ወይም በየእርከን ውስጥ ያሉትን ቆራጥ ታጋዮች በመጠቆም ይህ ነው የማይባል ጉዳት አድርሰዋል። መጨረሻው ዋነኛው አንጃ ብርሃነ መስቀል ረዳ ዳግም ኢህአፓን አዋቅራለሁ በማለት ወደ ሰሜን ሸዋ ተጓዘ። ደርግም ያፈላልገው ስለነበር ገበሬዎች እጁን ይዘው ለደርግ አስረከቡት። የባንዳና የካዲሙት መጨረሻው አያምርም እንደሚባለው በደርግ ተረሸነ። እንደ ኢህአፓ ቆራጥ ጀግኖች መስዋዕትን ከፍሎ የአሳፋሪ ባንዳ ሞቱን ተከናነበ። ባንዳና ካዲዎች ድሮም ሆነ ዛሬ በተግባር ተመሳሳዮች ናቸው። ህዝብ የስልጣን ባለቤት መሆኑን ይፈሩታል። የሚያስቀድሙት ሆዳቸውንና ለስልጣን ያላቸውን ፍላጎት ብቻ ነው። ዛሬም በሰሜን አሜሪካ የሚገኙትን የዲያስፖራ ነዋሪዎች ገንዘብ አጥተን እንጂ ወያኔ ተዳቅሟል፣ ህዝቡ ተነስቶበታል እያሉ በህዝብ ስም ገንዘብ እያሰባሰቡ ናቸው። ድርጅት ፈጥረናል እያሉ በወረቀት ላይ እንጂ በተግባር የሌሉ ድርጅቶችን ስም ይደረድራሉ። ወያኔም ቃል አጋኖ እየሆነላቸው ትግሉ ተወዝፎ እንዲቀር የተቻላቸውን እያደረገ ነው። ወያኔ የጠራ የፖለቲካ ሙኔት መንጃ ትግል ትጥቅ ተመክሮ ያለውን የኢህአፓን ስም ሲጠራ ግን አይሰማም። አዲሱ ኮሎኔልም እንደዚሁ። ወያኔም ሆነ ኮሎኔል አብይ አህመድ የተለያየ ቅጽል ስም እየሰጧቸው በዙሪያቸው የሚደረድሯቸው ድርጅት ነን ባዮች የሚፈልጓቸው ለተለያየ ምክንያቶች ነው። ለምሳሌ አንድ፣ በተለያየ የሀገሪቱ ክፍሎች የተነሳውን ህዝባዊ ትግል ማቀዝቀዣ ሆነው እንዲያገለግሉት። ሁለት፣ በተለያዩ የሀገሪቱ ተረካቢ ወጣት ቡድን ተከታትሎ በመካሄድ ላይ ያለውን ህዝባዊ ትግል ውስጥ አስፈላጊውን አስተዋጽኦ እንዳያደርግ ለማኮላሸት። ሶስት፣ ህዝብን እርስ በራሱ እንዲሳለል በየቦታ በጆሮ ጠቢነት እንዲያገለግሉ ለማድረግ። አራት፣ በየቦታው በእስር ቤት በታሰሩና ፍየል የከፋ ግርፋት እንዲያካሄዱ ወዘተ ነው። ጥያቄው ጥቂት እስረኞችን እየለቀቁ የነሱን እጥፍ የሚሆኑ በእስር ማቆሩ ሁሉም እስረኞች እስካልተፈቱ ድረስ ለማወናበድ እንጂ የሚሰጠው ለውጥ የለም። አምስት ዛሬ ኢትዮጵያውያን በአገራቸው ብቻ ሳይሆን በስደት በሚኖሩባቸው አገሮች ጭምር በሰላም እንዳይኖሩ እየተደረጉ ናቸው። ወያኔ በሱዳንና ኬንያ ጋር እየተመሳጠረ ያስገድላቸዋል አለም የራሱን ነፍስ በላዎች በማሰማራት ይገላቸዋል። ከላይ የተዘረዘሩትን የዘረኛውን ወያኔ ግፍ ለመቋቋም ያለው ብቸኛ መንገድ የተጀመረውን ህዝባዊ አመፅ መቀጠልና በአገር አቀፍ ደረጃ ማጠናከር ነው። በ1996ቱ አብዮት ከዳር እስከ ዳር ሁሉም የህብረተሰብ ክፍል ማስነሳቱ ለዛሬው አመፅ ምሳሌነቱ እጅግ ግዙፍ መሆኑን መዘንጋት የለበትም። በዚህ አኳያ ብዙ ይቀረናል። ወጣት ሴቶች በሚገባ ተደራጅተው የትግሉ አካል እስካሁን አልሆኑም። መምህራን፣ ተማሪዎች፣ አስተማሪዎች፣ አርሶ አደሮች ጭምር በሚገባ ተደራጅተው የትግሉ አካል መሆን አልተቻላቸውም። ወያኔ የኢትዮጵያን ሰራተኞች ማህበራትን አፈራርሶ በዘርና በጎሳ ተከፋፍለው እንዲደራጁ አድርጓል። ሁሉም በየክልሉ ቋንቋ ብቻ እንዲነጋገር ሆኗል። የአማራ ሰራተኞችም ሴቱም ወንዱም የደቡብ ሰራተኛ ከኦሮሞ ወይም ከሶማሌው ተዋይተው የጋራ ችግራቸውን ሊፈቱ እንዳይችሉ ሆኗል። የኢትዮጵያ ሰራተኞች ማህበር ቀድሞ በአዲስ አበባ በእና አበራ ገሙና በድሬዳዋ የምድር ባቡር ሰራተኞች ማህበር ተደራጅተው መብቱን ለማስከበር ያደረገው ትግልና የከፈለው መስዋዕትነትም በቀላሉ የሚገመት አይደለም። ፋሽስቱ ደርግም ስልጣኑ ከያዘ በኋላ መብቱን ለማስጠበቅ ከፍተኛ ትግል አካሂዷል። በኋላም ኢህአፓ ስር ተካቶ የራሱን መሪዎች በተለያዩ በርካታ ፋብሪካዎች ውስጥ በዴሞክራሲ መንገድ እየመረጠ የደርግን መንግስት መውጫና መግቢያ አሳጥቶ እንደነበር የሚታወስ ነው። ይህ በተራዘመ ጉዞ ውስጥ ትግል ካለመስዋዕትነት እንደማይገኝ ያወቀ የሰራተኛ ማህበር ድንቅ የምንላቸው የአመራር አባሎቹን ሊያጣ ችሏል። የእነዚህ ጀግኖች ታሪክ ሁልጊዜ በኢትዮጵያ ህዝብ ልብ ውስጥ ተመዝግቦ ይኖራል። ወያኔ ከላይ የተዘረዘረውን በቋንቋና በጎሳ ላይ የተመሰረተውን የሰራተኛ መከፋፈል ያመጣው ሰራተኛው በአግባቡ ቢደራጅ የመብቱ ባለቤት ራሱ እንደሚሆን ስለሚያውቅ ነው። ህዝብ በያለበት ቦታ ለሀገሩና ለመብቱ ከፍተኛ መስዋዕትነትን ከፍሏል፣ ወደፊትም ይከፍላል። ቀድሞ በቀደሙት የሀገራችን ጀግኖች በኋላም በኢህአፓ ስር ተደራጅቶ ከፍተኛ መስዋዕትነት ከከፈለው ትውልድ ልንማር የምንችለው ሀቅ ይህንኑ ነው። ወያኔና በሱ ስር የተካተቱት ሆድ አደሮች ይህ የሚያዋጥላቸው አይደሉም። ይህን ሳይወዱ ተገደዱን ሊወጡት የሚገደዱበት ጊዜ ሩቅ አይሆንም። በእኛ ሀገር ብቻ ሳይሆን በየትኛውም የዓለም ክፍል ገዢዎች የአንድን ሀገር መልካም ድር አጠቃሎ ለመግዛት የመጨቆኛ አውታሮችን አጠቃሎ መቆጣጠር ይኖርባቸዋል። ለምሳሌ ያህል የጦር ኃይሉን፣ የፖሊስና የጸጥታ ኃይሉን፣ የፍርድ ስርዓቱንና ቢሮክራሲውን አጠቃሎ ይይዛል። ህዝባዊ መንግስት እስካልተመሰረተ ግን መንግስት በማንኛውም ቦታና ሁኔታ የሚያስጠብቀው የሁሉንም ህዝብ መብት ሳይሆን የጥቂቶቹን ክፍል ብቻ ነው። መንግስቶች ይህንን መሰል ይዘት በያዙበት አገሮች ሁሉ ሰላምና መረጋጋት የሚታሰር አይደለም። ዛሬ በሀገራችን ያሻውን እያደረገ ያለው ዘረኛና ጎጠኛ የወያኔ አምባገነን ቡድን የሀገሪቷ የሆኑትን የገቢ ምንጮች፣ የኢንዱስትሪና የማዕድን ሀብቶች፣ የደንና የውሃ ጸጋዎች ጭምር ወዘተ በራሱ ቁጥጥር ስር አድርጎ ራሱን ከሁኔታው ነፃ የሆነ በማስመሰል በአዲሱ ኮሎኔል አማካኝነት የተፈጸሙ በማስመሰል እንድንቀበለው እየጣረ ነው። አዲሱ ኮሎኔል በራሱ የማይንቀሳቀስ መሆኑ የማይታወቅ ይመስለዋል። ኢህአፓ እጅግ በጣም ቀድሞ ወያኔና አዲሱ ኮሎኔል የአንድ ሳንቲም ሁለት ገጾች መሆናቸውን ስለተገነዘበ ህዝብ አገሩን ነቅቶ እንዲጠብቅ አሳስቧል። በራሱ በወያኔ መሰሪነት ብቻ ሳይሆን ለወዳቸው ባደሩና በጥይት የተጠመቁ ልክፍተኞች ፈጥነው ከጎኑ ተደረደሩ። አገራችን ከጨለማ ወጥታ ብርሃን ታያለች ያለው ህዝባችንም ከፍተኛ የመሬት መንቀጥቀጥ እንደመታት ሀገር ኑሮና ህይወቱ ከአዘቅት ሰጠመ። በባዕዳን ቅኝ ገዢዎች ሳይሆን ከትግራይ በተወሰኑ የወያኔ አንበጦች ተወረረ። እነዚህ ዘረኞች በዴሞክራሲ መለኪያ ቢሰፈሩ ነፃልና ወጣ መጣን የሚሉት ብዙሃን የትግራይ ህዝብም የቆሙ እንዳሉ ተጨባጭ ሁኔታው አረጋገጠ። ከሽሬ ከመቀሌና ከአድዋ የተወጣጡ ጸረ ኢትዮጵያ ህዝቦቿ ጠባብና ዘረኛ ቡድኖች እንጂ ታዛዥነታቸው ለሻቢያና ለባዳን ኃይሎች ብቻ ነው። ኮሎኔል አብይ አህመድ ዛሬ በየቦታው እየተዘዋወረ ተራሱ ውሳኔና ችሎታ የሚንቀሳቀስ መመሪያ ጭምር የሚሰጥ መሆኑን እየገለጸ ነው። ለጊዜውም ቢሆን ብዙ የዋዎችን የፖለቲካ ገልቶችን አወናብዷል። በመከራ የተፈተነውና በችግር እየታመሰ ያለው የኢትዮጵያ ህዝብ ግን ማሳመን የሚችል አይሆንም። ከስር ሆኖ የሚዘውሩት ጥቂት የወያኔ ጠባብና ዘረኛ ቡድኖች ናቸው። ኮሎኔል አብይ አህመድ የኮማንድ ፖስቱን አስነሳለሁ፣ እስረኞችን አስፈታለሁ እያለ ሲናገር ተደምጧል። ይህን የቻለው በእሱ ችሎታ ወይም እሱን በሾመው ወያኔ ሳይሆን በህዝብ የመረረ ትግልና በከፈለው መስዋዕትነት መሆኑ ህዝባችን በደንብ ያውቀዋል። የወያኔ አከርካሪ አጥንት በህዝብ ትግል ተመቷል። የውጭ ምንዛሪ እየተሟጠጠ ስለሄደ ከውጭ ሊያስገባ የሚፈልገውን ሁሉ ሊያስገባ አልቻለም። ትግሉ ከቀጠለ ለራሱ ወታደሮች ጭምር የሚከፈለው ስለሚሟጠጥበት በእሱ ላይ ጠመንጃውን እንደሚያዞሩ በደንብ ይገነዘባል። ኮሎኔል አብይ አህመድ የኮማንድ ፖስቱን አስነሳለሁ፣ እስረኞቹን እፈታለሁ፣ እርቅና ሰላም አወረዱ፣ ለኢትዮጵያ አንድነት በውስጥና በውጭ የሰላም ህብረት በር ከፈትኩ ወዘተ እያለ ነው። የተወሰኑ እስረኞች የተለቀቁ ቢሆንም በብዙ ሺህ የሚቆጠሩ እስረኞች በሁሉም ክልሎች እየታሰሩና እየተሰቃዩ እንዲሁም ከቤት ንብረታቸው እየተፈናቀሉ ነው። እነዚህ ሁሉ በወያኔ ወይም በኮሎኔል አብይ የተሰጡ ስጦታዎች ሳይሆኑ ህዝባችን በተራዘመ ትግሉ በከፈለው መስዋዕትነት ብቻ ነው። በአሁኑ ጊዜ እየተከታተለ የሚወጣው አዋጅ ለህዝባችን የሚሰጠው ፋይዳ ይኖራል ተብሎ ሳይሆን የትግሉን አቅጣጫ ለማስለወጥና ወያኔ ሊደርስበት ከሚችለው አደጋ ራሱን ለማዳን የስልጣን ባለቤትነትን ላለማጣት ነው። አዋጁ ተነሳም አልተነሳ ወያኔ ለ27 ዓመት እየፈጀ ህዝብን እያስራበ እያፈናቀለ ኖሯል። ወያኔ ሻቢያን ከበረሃ ህይወታቸው ጀምሮ በከፍተኛ ደረጃ ሲደግፏቸው ከኖሩት አገሮች ስዊድንና ኖርዌይ የመጀመሪያዎቹ ናቸው። አዲሱ የወያኔ ጠቅላይ ሚኒስትር ከኤርትራ ጋር ያለንን ችግር በዲፕሎማሲ መንገድ እንፈታዋለን ብሎ ሲናገር ሰንበት በት ብሏል። ኢትዮጵያ ሀገራችን አጥብቆ የሚጠላ ዘረኛ ቡድን የሀገሪቷን ፍላጎትና ጥቅም ባልጎዳ መንገድ አንዱን ችግር ይፈታል የሚል እምነት ኖሮን ባናውቅም የስዊድን ቴሌቪዥን ጣቢያ ጠቅላላ የስምምነቱን ዝርዝር በሰፊው በምሽት ዜናው አሰምቶናል። የቴሌቪዥኑ ጣቢያ ጋዜጠኛ አስመራ ከተማ በመሄድ የማነ ገብረ መስቀል በመባል የሚጠራውን የኤርትራ ማስታወቂያ ሚኒስትር ቃለ ምልልስ ሲያደርግ አዳምጠናል። የመጀመሪያው ጥያቄ የሁለቱ አጎራባች ሀገሮች ያለው አለመግባባት ምስራቅን በአጠቃላይ ችግር ውስጥ ሊከት የሚችል ይመስለናል። ይህ ችግር በሰላም የሚፈታ ይመስሎታል? የማስታወቂያ ሚኒስትር የማነ ገብረ መስቀል መልስ፣
እኛ ተጎራባች አገሮች ብቻ ሳንሆን ወንድማማቾች እና የጋራ ቋንቋም የምንናገርናል። በፈረንጆቹ አቆጣጠር በ1998 እስከ 2000 አልጀርስ ላይ ባደረግነው የተባበሩት የዓለም መንግስታት ተወካዮች በተገኙበት ያቀረብነው ጥያቄ ባድሜ በአጠቃላይና ዛላምበሳ እንዲሁም አዲ ሮብን ጨምሮ የኛ ስለሆኑ ይመለሱልን የሚል ነበር። ይህ የተባበሩት መንግስታት ተወካዮች በተገኙበት የተደረገው የፍርድ ውሳኔ ሁለቱም ወገኖች ይግባኝ ማለት እንደማይችሉ ተገልጿል። ህወሓት ይህን በመጣስ ጦርነት ከፈተብን፣ እኛም ራሳችንን መከላከል ስላለብን ጦርነት ውስጥ ገባን። በዚህ ጦርነት ከኛ በኩል 40,000 ተዋጊዎች ሲያልቁብን፣ በግምት ከነሱ በኩል ከ70-80,000 የሚሆኑ ወጣቶች አልቀዋል። በእኛ በኩል አሁንም ይህንን የሚቀበሉ ከሆነና ሙሉ በሙሉም ተግባራዊ ለማድረግ ከተነሱ የማንቀበልበት ምክንያት የለም
በማለት ደምድመዋል። ይህ ጥያቄ የኤርትራው ፕሬዝዳንትና የወያኔ ኮሎኔል የሚወስኑ ሳይሆን በመሰረቱ የሁለቱ አገር ህዝቦች የሚመለሱት ጥያቄ ነው። ሰላም የሚገኘው በሁለት ህዝብ በሙሉ ድምጽ ባልመረጣቸው ግለሰቦች ውሳኔና ስምምነት አይደለም። የዚህ መሆን ለወደፊትም ቢሆን ደም ሊያፋስስ የሚችል ጎዳናን ይከፍት እንደው እንጂ ሰላምን የሚያመጣ አይደለም። በሌላ በኩል የሁኔታ ለኢትዮጵያ የታገለነን የሚሉ ድርጅቶችን መፈተኛ ጥያቄ ነው። አሁን ግዜ እንደሚታየው ወያኔ በህዝብ ትግል ተወጥሮ ያለ ለሆዳቸውና ለሹመት ያቆመቁ ድርጅት ተብዮች ወደ አዲስ አበባ እየጎረፉ ናቸው። ወያኔ ተዳክሟል፣ አዲሱ ኮሎኔል መደገፍ አለበት። የወያኔ ባለስልጣኖች ገሚሱን እየሻረ ገሚሱን ጥረታ እያስወጣ ነው እያሉ ይገኛሉ። አዲሱ ኮሎኔል ሰላም እየመጣ ነው የሚለው ሰበካውን በውጭና በአገር ቤት እየሰበከ ነው። መሬት ላይ ያለው እውነት ግን የሚያሳየውና የመሰከረ ያለው እውነት ተቃራኒ ነው። ጁላይ 2 በሲውልን ቴሌቪዥን ጣቢያ እንደተገለጸው ኢትዮጵያ የተለያዩ ጎሳዎች ወደ እርስ በርስ ጦርነት እየገቡ ናቸው። ከኤፕሪል እስከ ጁን መጨረሻ በጌዲዮና በመራብ ጉጂ ክልል ነዋሪዎች መሃል በተነሳው ጦርነት ሳቢያ 800 ሺህ የሚሆኑ በደቡብ ኢትዮጵያ ያላቸውን ቤትና ንብረት እየለቀቁ ተሰደዋል። እነዚህ ስደተኞች በአብዛኛው የኦሮሞ ብሔር አባሎች ናቸው። የሱዳን ቴሌቪዥን ጣቢያ ተባበሩት የዓለም መንግስታት ይህንን መግለጹን ተናግሯል። ሀተታውን በመቀጠል ለቀድሞ ጠቅላይ ሚኒስትር ስልጣኑን መልቀቅ ዋነኛው ምክንያት ወያኔ በስልጣን ላይ እስካለ ድረስ ለዘላቂ ሰላም መሰረት ለመጣል ባለመቻሉ ብለዋል። ዛሬ ሀገራችን ኢትዮጵያ ያለችው መንታ መንገድ ላይ ነው። የሀገሪቱ ችግርም ብዙ መልክ ያለው ከትውልድ ትውልድ ሲተላለፍ የኖረ መሆኑ ግልጽ ነው። ይህ ዘመናት ያካተተው ውስብስብ ችግር አንድን ሰው በብቸኛ መሪነት ላይ አስቀምጦ የሚፈታ ሊሆን በጭራሽ አይችልም። የዓለም ህዝብና የኛም አገር ተመክሮ ይህንን አያሳይም። የሩቁን ለጊዜው በንተው የአፍሪካን ተመክሮ ብናይ ሁሉም መሪ የተባሉ ስልጣናቸውን እስከደላደሉ ብዙ ቃል ለህዝብ የገቡ ቢሆኑም መጨረሻው አምባገነን አገዛዝን መፍጠርና ምዝበራን ብዝበዛን ማጣጣፍ ነው። በእነዚህ ሁሉ አገሮች የመደራጀት በነፃ የመናገርና ተቃውሞን ማሰማት ፍትህና ርትህ ከገዢው ክፍል ቁጥጥር ውጪ በሆነ የፍርድ ስርዓት ማግኘት ወዘተ አልቻሉም። የደቡብ አፍሪካ ህዝብ ለ84 ዓመታት በአፓርታይድ ስርዓት ተቀይዶ መብት የሚባለውን ክቡር ጸጋ ሁሉ ተገፎ ኖሯል። በተራዘመው ጸረ አፓርታይድ ትግልም የከፈለው መስዋዕትነት ቀላል አልነበረም። ከአንዱ የአገሩ ክፍል ወደ ሌላው እንዳይዘዋወር፣ ነጮች በሚሄዱበት አውቶቡስና ባቡር እንዳይጓጓዝ፣ ፈረንጆች በሚጸዳዱበት ቦታ እንዳይጸዳዳ፣ ማዕድን ለመቆፈር ለነጮች በግርድናና በአሽከርነት ለማገልገል በፖሊስነት ተቀጥሮ የራሱን ወገኖች ለመፍጀት እንጂ ከተቀረው የሥራ መስኮች ሁሉ ተገልሎ ያን ሁሉ ዘመናት አሳልፏል። ከዚህ ሁሉ የትግልና የስቃይ ዘመን በኋላስ ዛሬ የደቡብ አፍሪካ ጥቁር ህዝብ ኑሮ ምን ይመስላል? በጌቶ የሚኖረው ህዝብ ቁጥሩ ጨመረ እንጂ አልቀነሰም። የአገሪቱ ትላልቅ ኢንዱስትሪዎች ለም የእርሻ ቦታዎች የተያዙት ስቃይ ያሳያቸው በነበረው ነጭ የአውሮፓና የሰሜን አሜሪካ ከበርቴዎች ነው። የመዳብ፣ የእንቁ፣ የወርቅ፣ እንቁ፣ የኮንቴል ወዘተ የማዕድን ቦታዎች ከ80% በላይ የተያዙት በእንግሊዝና የአሜሪካ ከበርቴዎች ነው። ማንዴላ ጥሩና ጠንካራ በትግልም የተፈተነ መሪ ነበር። ታዲያ ምን ያደርጋል? ከአንድ ማንቆርቆሪያ የሚፈስ የፖለቲካ ስልጣን መጨረሻው አላማረም። ውጤቱም ከላይ ለመግለጽ እንደተሞከረው ለህዝብ ስቃይን እንጂ እድገትንና ብልጽግናን አላስገኘም። ኢህአፓ አገራችን ከገባችበት የፖለቲካ አዘቅት እንድትወጣ ከተፈለገ የሚከተሉትን ሁኔታዎች መሟላት አለባቸው ብሎ ያምናል። አንደኛ፣ ሁሉን ያካተተ የሽግግር መንግስት ለማቋቋም ጥሪ ማድረግ። ሁለተኛ፣ በወያኔና በሻቢያ የተደገፈውና እስካሁን በተግባር ላይ ያለው ወያኔያዊና ጸረ ኢትዮጵያ ህገ መንግስት መሻር። ሶስተኛ፣ በህዝብ ላይ ግፍ የፈጸሙትና የሀገሪቱ ንብረት ያራቆቱትን በሙሉ በቁጥጥር ስር መዋል፣ ንብረታቸውን ማገድ። አራተኛ የህዝብን በነጻይ መደራጀት በነጻይ ማሰብ ተቃውሞን የማቅረብ ወዘተ መብቶችን መፍቀድ አምስተኛ ክልል የሚባሉና በወያኔ የተቀረጸውን የፌዴራል አከፋፈል መሻር ከወያኔ የተለየ ዲሞክራሲያዊ የሆነና በሌሎች አገሮች በተግባር ላይ የዋለ የተሻለ ውጤት ባሳየ የፌዴራል አወቃቀር መተካት ይቻላል የኢትዮጵያ ህዝቦች የሚለውንም ቃል ጨርሶ መውጣት አለበት ብለን እናምናለን ብዙ ብሔሮችና ብሔረሰቦች ያሉባቸው ሀገሮች ብዙ ናቸው ለምሳሌ ደቡብ አፍሪካ ሌሎች አፍሪካ ሀገሮች የምዕራብ አውሮፓ ሀገሮችና አሜሪካ ወዘተ ብዙ ብሔርና ብሔረሰቦች ይኖሩባቸዋል ህዝቦች ተብለው ግን አይጠሩም የሚጠሩት የደቡብ አፍሪካ የአሜሪካ የኖርዌይ የካናዳ ህዝብ በመባል ነው የዚህ ስያሜ አሁን ኢትዮጵያ ውስጥ እንደሚታየው ህዝብን ከህዝብ የሚለያይና ለማፋጀት በር የሚከፍት ለዘመናት ከኖረበት ስፍራ እንዲፈናቀል የሚያደርግ ሁኔታን ፈጣሪ ነው ከዚህ በተጨማሪም ሀገሩን ለቆ ወደ አጎራባች ሀገሮች ለሚሰደድበትና ለከፋ ችግር የሚጋለጥበት ሁኔታ ፈጣሪ ነው በአጠቃላይ የህዝብን መፈናቀል ቤት ንብረቱን ትቶ ለመሰደድ ዋነኛ ምክንያት ስለሆነ በአስቸኳይ መቆም አለበት አገርን በክልል መበለቱ ለዚህ ጥፋት ዋና አስተዋጽኦ ያደረገ ነው ስድስተኛ የታሰሩ የፖለቲካ ሙሉ የህሊና እስረኞች በጠቅላላው መፈታት አለባቸው በእኛ በኩል ይህ የሚቋቋመው የሽግግር መንግስት በስልጣን ላይ የሚቆየው ከሁለት እስከ ሁለት ተኩል አመት ቢሆን ይሻላል እንላለን የገለሉ ወሰነው ተቋሚዎች በሞላ በተገኙበት ስብሰባ ይሆናል የሽግግር መንግስቱ አባል ድርጅቶች ሁሉ ግዴታና ኃላፊነት ሃ የኢትዮጵያን ሀገራዊ ሉዓላዊነትና የህዝብ የስልጣን የበላይነት መከበር ለ የሀገሪቱ የመከላከያ ጦር የሥራ ድርሻውን የሀገሪቱ ዳር ድንበር መጠበቅ ነው በተቀረው የሀገሪቱ የፖለቲካ እንቅስቃሴ ውስጥ እጁን የማስገባት መብት የለውም ማንኛውም የተናጠል ድርጅት ጠመንጃውን እንዲያነሳና ወገኖችን እንዲፈጅ የሚጠይቀው ከሆነ እምቢኝ የማለት መብት አለው ይህ መብትም በህገ መንግስቱ በደንብ የተደነገገ መሆን ይኖርበታል አገሪቷ ተገዳ ጦርነት ውስጥ የምትገባ ከሆነ ብሔራዊ ጦሩን የሚያዘው በሚፈጠረው ብሔራዊ ፓርላማ ይሆናል ሀ በከተሞችም ሆነ በገጠር ብረት ታጥቆ የሚዛወርና ህግ የሚያስከብር ኃይል የፖሊስ ሰራዊቱ ብቻ ነው የፖሊስ ሰራዊት ሰው ሊያስር የሚችለው ከሁለት እስከ አምስት ቀን ብቻ ይሆናል የቀን ሳያልፍ የፖሊስ ምርመራውን አጣርቶ ለፍርድ ቤቱ የአቃቤ ህግ ዳኛ ያቀርባል የተያዘው ግለሰብ ወይም ግለሰቦች ጥፋተኛ ሆነው ካልተገኙ በእስር ለቆዩበት ጊዜ ህገ መንግስቱ በሚፈቅደው መሰረት ካሳ ይከፈላቸዋል መ ይህ በጋራ በተወሰነው የሽግግር ጊዜ ውስጥ የፖለቲካ ድርጅቶች በፖለቲካ በኢኮኖሚ በማህበራዊ በፍትህና ርትዕ ወዘተ ጥያቄዎች ላይ ያላቸውን አቋም በአገሪቷ ክፍል ሁሉ እየተዘዋወሩ ለችግሩ አፈታት ያላቸውን አቋም ያስረዳሉ ሰ የኢትዮጵያ ህዝብ በጭቆና በግፍና በደል ሲማቀቅ የኖረው ለብዙ አመታት ነው በእነዚህ ዘመናት የተሰቃየው ብዙሃኑ ህዝብ ስለሆነ ሁሉም ክፍል በውክልና በሽግግር ሂደት ውስጥ ተካፋይ መሆን አለበት ሴቶች የእድርና የእቁብ ማህበሮች የኢትዮጵያ ሰራተኛ ማህበራት አርሶ አደሩ ተማሪው አስተማሪው የሃይማኖት ተቋሞች ወዘተ አሁን ያሉት ማህበራትና ተቋሞች ፈርሰው የሰራተኛው የቀሩትን ማህበራት ሁሉ ዳግም መዋቀር ይገባቸዋል አሁን እንደምታየው እነዚህ ማህበራት በአጠቃላይ እየመሩ ያሉት ግለሰቦች በሙስና የተዘፈቁና ለወያናዊ ብዝበዛና ንብረት ማሸሽ እንዲመች የተዋቀሩ ናቸው ረ የሽግግር ጉባኤው የተወሰነለትን ጊዜ ሲጨርስ አሁን በስልጣን ላይ ያለው የወያኔ መንግስት ወይም አዲሱ ጠቅላይ ሚኒስትር ስልጣናቸውን አስረክበው ይሰናበታሉ የኢትዮጵያ ህዝብ ምንጊዜም አሸናፊ ነው
Thank you.